Laudetur Jesus Christus, it barek Jesus Christus, ye e Vatican Radio now. ዝግጅታችን አሁን ይጀምራል።
ክብራትና ክብራን አድማጮቻችን እንኳን ለ2009 ዓመተ ምህረት ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ያልን ዋና ዋና ዜናውን በማስቀደም የዕለቱን ዝግጅታችንን እንጀምራለን። ቅዱስ አባታችን ፍራንቸስኮ በዛሬው ዕለት ማለትም በጥር 10 2009 ዓመተ ምህረት ክርስቲያኖች ከልባቸው ጠንክረው ከሰሩ በመካከላቸው ህብረትና እርቅን መፍጠር ይችላሉ ማለታቸው ተገለጸ። ቅዱስነታቸው ይህንን መልእክታቸውን ያስተላለፉት በቫቲካን በሚገኘው በጳውሎስ 6ኛ አዳራሽ ለተገኙ ምዕመናንና ለአገር ጎብኚዎች ባስተላለፉት መልእክት ሲሆን መልእክታቸውም ትኩረቱን አድርጎ የነበረው በዛሬው ቀን ማለትም በጥር 10 2009 ዓመተ ምህረት የተጀመረውንና ለአንድ ሳምንት የሚቆየውን ስለ ክርስቲያኖች ህብረት የሚደረገው ጸሎት አስፈላጊነትና ከዚህም ቀደም የክርስቲያን ተስፋ በሚል አርስት ዙሪያ አድርገውት ከነበረው አስተምሮ ቀጣይ ክፍል ያካተተ እንደነበረም ለመረዳት ተችሏል። ከሚያለያዩ ነገሮች ይልቅ አንድ የሚያደርጉን ነገሮች መመልከት ይኖርብናል በማለት አስተምሯቸውን የከተሉት ቅዱስነታቸው ክርስቲያኖች ህብረታቸውን ለማጠናከር አስፈላጊውን ጥረት ማድረግ ይጠበቅባቸዋልም ብለዋል። ቅዱስነታቸው የካቶሊክ ቤተክርስቲያን ሊቀጳጳሳት ሆነው ከተመረጡ በኋላ ለድሆች እንክብካቤ ይደረግ ዘንድና በክርስቶስ ስም የተሰየሙ ክርስቲያኖች ሁሉ በአንዱ በክርስቶስ ስም ስለሚጠሩ ህብረትን ፈጥረው የክርስቲያን እሴቶችን በመላው ዓለም ለማዳረስ መትጋት እንደሚኖርባቸው በተደጋጋሚ ጥሪ ማቅረባቸውም ይታወቃል። ይህንንም ሐሳባቸውን ለማጽናት በማሰብ እንደ ጎርጎሮሳውያኑ የቀን አቆጣጠር በጥር 12 2016 ዓ ም በኩባ ዋና ከተማ ሐቫና የሞስኮና የመላው ራሻ የኦርቶዶክስ ቤተ ክርስቲያን ፓትርያርክ ከሆኑት ከፓትርያርክ ቅሪሊዮስ ጋር ተገናኝተው ከመቼም ጊዜ በከፋ ሁኔታ በአሁኑ ወቅት የሚታየውን በክርስቲያኖች ላይ እየደረሰ የሚገኘውን ከፍተኛ ስደት ለመቅረፍና በዓለማችን ውስጥ በአሁኑ ወቅት እየዳሸቀ የመጣውን ስነ ምግባራዊ እሴቶችን መልሶ ለመጎናጸፍ እንዲሁም የክርስቲያኖች ሁሉ የጋራ መጠሪያ የሆነውን ክርስቶስን በጋራ ለዓለም መመስከር የሚቻልበትን መንገድ ለመቀየስ የቻላቸው ዘንድ መመካከራቸውና የጋራ መግለጫም አውጥቶ እንደነበረ መዘገባችን ይታወሳል። ቅዱስነታቸው ክርስቲያኖች ህብረታቸውን ያጠናክሩ ዘንድ የጀመሩትን ጥረታቸውን ለማጠናከር በማሰብ በጥቅምት ወር 2016 የሉተራን ቤተ ክርስቲያንና የካቶሊክ ቤተ ክርስቲያን በይፋ የተለያዩበትን 500ኛ ዓመትን ለመዘከር በተዘጋጀውና በሁለቱ አብያተ ክርስቲያናት መካከል ያለውን መልካም ግንኙነት ለማጠናከር በማሰብ ከግጭት በተስፋ ወደ ህብረት በሚል አርስት ስር ተዘጋጅቶ በነበረው የሶስት ቀን ጸሎት ላይ ለመሳተፍ ወደ ስዊድን ተጉዘው እንደነበረ መዘገባችን የሚታወስ ሲሆን ይህም ተግባራቸው ክርስቲያኖች እየፈጠሩት ያለውን ህብረት ለማጠናከርና ይህንንም ጥረታቸውን ተጨባጭ በሆነ መልኩ ለመግለጽ አስበው ያደረጉት ጉብኝት እንደነበረም ይታወቃል። የክርስቲያን ተስፋ በሚል አርስት ስር በተከታታይ ሲያስተላልፉት የነበረውን አስተምሮ ስለ ክርስቲያን ህብረት አስፈላጊነት ካስተላለፉት መልእክት በኋላ ቅዱስነታቸው በቀጣይነት ያቀረቡ ሲሆን የዕለቱ የክርስቲያን ተስፋ በሚል ጭብጥ ላይ ያጠነጠነ አስተምሯቸው የተሰጠው ተልእኮ በጣም ከባድና አስቸጋሪ በመሆኑ የተነሳ ይህንን አስቸጋሪ ተልእኮ ጥሎ በመሸሽ ላይ ስለነበረው ነቢዩ ዮናስ የሚያወሳ አስተምሮ እንደነበረም ለመረዳት ተችሏል። ነብዩ ዮናስ ተሳፍሮበት የነበረው መርከብ በከፍተኛ ማዕበል በተናወጠበት ወቅት በመርከቡ ላይ የነበሩ አረማውያን ቀዛፊዎች የእግዚአብሔር ሰው የሆነውን ነብዩ ዮናስን ይህንን ከፍተኛና ሞትን ሊያስከትል የሚችል አደጋ እንዲያመልጡ ይረዳቸው ዘንድ እንዲጸልይላቸው ጠይቀውት እንደነበረም ገልጸዋል። ይህም ታሪክ አሉ ቅዱስነታቸው በተስፋና በጸሎት ማከል ቀጥተኛ የሆነ ግንኙነት እንዳለ ያሳያል ያሉት ቅዱስነታቸው ሁላችንም ከሞት ጋር ፊት ለፊት በመንጋፈጥባቸው የጭንቀት ወቅቶች ሁሉ ሰባዊ ድክመታችንን በመረዳት ከዚህ ስቃይ ለመዳን መጸለይ እንዳለብን በፍጥነት እንገነዘባለን ብለዋል። ቅዱስነታቸው ባስተምሯቸው መደምደሚያ ላይ እንደገለጹት ነብዩ ዮናስ በእነዚህ አረማውያን ቀዛፊዎች ስም ጸሎት ማድረግ በመቻሉ እውነተኛውን እግዚአብሔርን እንዲያውቁ ተረድቷቸው ነበር ብለው የክርስቶስ አካላዊ ሞትና ሞትን ድል አድርጎ የተነሳበት ምስጢር ለእያንዳንዳችን ሞት በራሱ የተስፋ ጥሪና አዳኝ የሆነውን እግዚአብሔርን የምንገናኝበትን ጸሎት ማድረግ እንዳለብን ያስተምረናል ያስታውሰናልም ካሉ በኋላ አስተምሯቸውን አጠናቀዋል።
ክቡራትና ክቡራን አድማጮቻችን የምትከታተሉት የቫቲካን ራዲዮ ነው። ነገ እንደ ግርጎሪዮስ የዘመን ቀመር ወርሃ ጥር 19 ቀን ወይም በዩልየስ የቀን አቆጣጠር ወርሃ ጥር 11 ቀን 2009 በምስራቅ አብያተ ክርስቲያናት የጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀት በዓል ተከብሮ ይውላል። ስለዚህ ከዚህ በመቀጠል በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ምክትል ዋና ጸሐፊና የሐዋርያዊ ክፍል ዳይሬክተር አባ ስዩም ፍራንሷ የጥምቀት ምንነትና በዓሉ ለምን እንደምናከብር የሰጡት ማብራሪያ እንድትከታተሉ እንጋብዛችኋለን።
በስመ አብ ወልድ መንፈስ ቅዱስ አንድ አምላክ አሜን። በመጀመሪያ እንኳን እግዚአብሔር በሰላምና በጤና ጠብቆ ለመድኃኒታችን የኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሳችሁ አደረሰን። የጌታችን የመድኃኒታችንን የኢየሱስ ክርስቶስን ጥምቀት ስናከብር ስለ ጥምቀት ምንነት ማወቁ ተገቢነት ያለው ይመስለኛል። በዚሁ መሰረት በካቶሊክ ቤተክርስቲያን እንደምናምነውና እንደምንተገብረው በቤተክርስቲያናችን 7 ምስጢራት አሉ። ከ7ቱ ምስጢራት የመጀመሪያው ምስጢረ ጥምቀት ነው። ስለ ምስጢረ ጥምቀት ስናስብ ደግሞ ምን ማለት ነው? ምስጢረ ጥምቀት ለክርስትና ሕይወት መግቢያ ብርሃን ነው፣ በር ነው። ለቀሩት ምስጥራት መንገድ የሚከፍትልን ነው። በመጀመሪያ ያዳመን ኃጢያት የሚያጠፋ ካዳም ኃጢያት የሚያነጻን የእግዚአብሔር ልጆች የሚያደርገን የቤተክርስቲያን አባልና የክርስቶስ አካል የሆነችው የቤተክርስቲያን አባል የሚያደርገን ምስጢር ነው። ይህም ብቻ አይደለም። በቤተክርስቲያናችን ደንብ መሰረት ይህ ጥምቀት ከክርስቶስ ነብይ ካህንና ንጉስ ከሆነው ሁሉም መመናን በመላት የሚሳተፉበትና የተልእኮ ሁሉ ተባባሪ የሚሆኑበት ምስጢር ነው። በዚህ መንፈስ ነው እንግዲህ የምንረዳው። ምስጢረ ጥምቀትን በመናስብበት ጊዜ በመጀመሪያ እያንዳንዳችን አዲስ ፍጥረት የምንሆንበት ነው። ሐዋርያው ጳውሎስ ወደ ሁለተኛ ቆሮንቶስ በጻፈው መልእክቱ ላይ በምዕራፍ 5 17 ላይ እንዲህ ይለናል፣ ማንም ሰው ከክርስቶስ ቢተባበር አዲስ ፍጥረት ነው። አሮጌው ፍጥረት አልፏል፣ በርሱ ስፍራ አዲስ ፍጥረት ተተክቷል ይለናል። ይሄ እንግዲህ ከክርስቶስ ጋር ህብረትን መፈጠርበት አዲስ ህይወት የምንቀበልበት ለክርስቶስ ዳግም የምንወለድበት ምስጢር ነው። ይህ እንግዲህ ከሰባቱ ምስጢራት አንዱ ከሆነ የጌታችን ኢየሱስ ክርስቶስን ጥምቀት እንዴት ነው ማክበር የሚገባን? ይሄ መጠየቅ የሚያስፈልገን ነገሮች አሉ። ለምን ጌታችን ኢየሱስ ክርስቶስ መጠመቅ አስፈለገው? ይሄንን ስናስብ ስለ ደህንነታችን ማሰብ ተገቢነት አለው ብዬ አምናለሁ። ጌታችን ኢየሱስ ክርስቶስ ከአስር ቀን በፊት መወለዱን በልደቱ አክብረናል። አሁን ደግሞ በሱ መጠመቅ እኛና ለኛ ምንድን ነው በረከቱ? እርግጥ ጌታችን ኢየሱስ ክርስቶስ በእምነታችንም ፍጹም ሰው ፍጹም አምላክ ነው። መጽሐፈ ቅዱሳችን እንደሚያረጋግጥልን ወደ ዕብራውያን በተጻፈው መልእክት ላይ እንዲህ የሚል የእግዚአብሔርን ቃል እናነባለን። እርሱ በሁሉ ነገር እንደኛ ተፈተነ፣ ሆኖም ግን ኃጢአት አልሰራም ይለናል። ስለዚህ ኃጢአት ካልሰራ በዮሐንስ እጅ በአጥማቂ ዮሐንስ እጅ በዮርዳኖስ ወንዝ ለምን መጠመቅ አስፈለገው? ይሄንን ልናሰላስለው ይገባል። በእርግጥም አጥማቂ ዮሐንስ የጌታችን ኢየሱስ ክርስቶስ ለመጠመቅ ወደ እሱ በሚሄድበት ጊዜ በሽታ አይደለም የተቀበለው። ለምንድን ነው መጠመቅ የሚያስፈልገው? በማቴዎስ ወንጌል ምዕራፍ 3 ቁጥር 14 ላይ እንደምናነበው እኔ በአንተ እጅ ለመጠመቅ ሲገባኝ እንዴት አንተ ወደ እኔ ትመጣለህ የሚል ጥያቄ ነው ለጌታችን ኢየሱስ ክርስቶስ የጠየቀው። ኢየሱስ ግን የጽድቅን ሥራ ሁሉ በዚህ መንገድ መፈጸም ስለሚገባን ነው፣ አሁንስ ተው እንዲሁ ይሁን ብሎ ለዮሐንስ ትእዛዝ ሰጥቶት ነው የተጠመቀው። ይህንን በምናስብበት ጊዜ ኃጢአት የሌለው ጌታችን ኢየሱስ ክርስቶስ ለምን በዮርዳኖስ ወንዝ ከኃጢአተኞች ጋር ተገኘ? ይህንን ስናስብ ጠቅላላ የደህንነታችንን ምስጢር ማሰብ እንችላለን። ምን ማለት ነው? ጌታችን ኢየሱስ ክርስቶስ በሚጠመቅበት በዮርዳኖስ ወንዝ ይኖሩ የነበሩት ጻድቃን አልነበሩም። ለመጠመቅ ሄዱ የነበሩት ኃጢአተኞች ናቸው። ይሄ ጌታችን ኢየሱስ ክርስቶስ በጥምቀቱ በይፋ ስራውን የጀመረበት ነው ብለን ብንወስድ፣ ህይወቱን ሲጀምር ወደ ህዝቡ በሚቀላቀልበት ስራውን በሚያከናውንበት ሲጀምር ከኃጢአተኞች ጋር በዮርዳኖስ ነበር። እንደዚሁም ሲጨርስ የምድራዊ ህይወቱን ሲጨርስ በመስቀል ተሰቅሎ የሚገኘው በሁለት ኃጢአተኞች መካከል። ይሄ ምንድን ነው የሚያመለክተን? ጌታችን ኢየሱስ ክርስቶስ እኛን ለማዳን ተልእኮውን የጀመረና የጨረሰው ለእኛና ለእኛ ደህንነት ነው። ይህንን ነው የሚያሳስበን። ስለዚህም መጠመቅ ያስፈለገው ስለ እሱ ኃጢአት ሳይሆን ስለ እኛ ኃጢአት ነው፣ ስለ እኛ ደህንነት ነው፣ ኃጢአታችን ለማስወገድ ነው። ለዚህም ይህንን ጉዳይ በምናስብበት ጊዜ በወቅቱ ለዮሐንስም ግልጽ አልነበረም፣ በወቅቱ ለአጥማቂ ዮሐንስም ግልጽ አልነበረም። ግልጽ ያልሆነበት ምክንያት ምንድን ነው? ስለ እሱ ማንነት አጥማቂ ዮሐንስ እኔ እኮ የጫማውን ማሰሪያ እንኳን ልፈታ የማይገባኝ ሰው ነኝ ያለ ነው። እርሱ ብቻ አይደለም፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የተናገረ ነው። ይሄም ሁሉ ሆኖ በወቅቱ ሊገባው አልቻለም። የጌታችን ኢየሱስ ክርስቶስ መጠመቅ ለእሱ ሊገባው አልቻለም። ይሄ በእውነትም አንድ ዮሐንስ የሚያጠምቀው ኃጢአተኞችን ወደ ንስሐ ለመጥራት ከሆነ ጌታችን ኢየሱስ ክርስቶስ ደግሞ ፍጹም አምላክ ፍጹም ሰው ምንም ኃጢአት ያልሰራ ብሎ በዕብራውያን 4:15 ላይ እንደተገለጸልን እና መጠመቅን ሲጠይቅ የሚቀር ነገር ነው የሚመስለው። በወቅቱ ለዮሐንስም አልገባው ለሌላም ሰው በወቅቱ ሊገባል በያል አስብ። ይሄ ግን ምን ረዳው መቼ ነው? ጠቅለል አድርገን የክርስቶስን ተልእኮ በመናይበት ጊዜ ነው። ጌታችን ኢየሱስ ክርስቶስ በጥምቀቱ የጀመረው የኛን ኃጢአት መሸከም፣ ስለኛ ኃጢአት የተጠመቀ፣ ስለኛ ኃጢአት ደግሞ በመስቀል ላይ ሞቷል። ስለዚህ ጥምቀቱ ከመስቀል ላይ መሞቱ ጋራ የተቆራኘ ነው፣ የተያዘ ነው። ለምን እንደ የተሰቀለው ለምን እንደ የሞተው እኛን ለማዳን ይሄንን እናምናለን እናውቃለን። ነገር ግን ነቢያቶች ቀድመው ተንብየውት ነበር። በኢሳይያስ 53 ላይ እንደምናነባው 53 ቁጥር 5 ላይ እኛ የዳነው እርሱ በተቀበለው ቅጣት ነው፣ በርሱ ቁስል እኛ ተፈወስን ይለናል። በርሱ ቁስል እኛ ተፈወስን። ጌታችን ኢየሱስ ክርስቶስ እንግዲህ በጥምቀቱ ነው የኛን ኃጢአት መሸከም የጀመረው። ስለኛ ብሎ ነው የተጠመቀው። ስለኛ ብሎ ነው በመስቀል የሞተው። ስለዚህ በመስቀሉ መሰቀል ላይ በመናስብበት ጊዜ ከጥምቀቱ ጋር ግንኙነቱን እናያለን። ለዚህም ሐዋርያው ጳውሎስ ሲነግረን ስለ ጥምቀት በሚያወራበት ጊዜ እንዲህ በማለት ይመሰክርልናል። ከኢየሱስ ክርስቶስ ጋር አንድ ለመሆን የተጠመቀን ሁሉ የሞቱም ተካፋዮች ለመሆን መጠመቃችንን አታውቁምን? በጥምቀት ከእርሱ ጋር በተቀበርን ጊዜ የእርሱ ሞት ተካፋዮች ሆነናል። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም በአዲስ ህይወት እንኖራለን ይለናል ሐዋርያው ጳውሎስ ወደ ሮም ሰዎች ምዕራፍ 6 ቁጥር 3 እና 4 እንደምናነባው። ምን ማለት ነው? ጌታችን ኢየሱስ ክርስቶስም ይሄንን ሲገልጽ እኔ የምጠመቀው የመከራ ጥምቀት አለኝ፣ እርሱም እስከሚፈጸም ድረስ እረፍት የለኝም ነው ያለው በሉቃስ ወንጌል ላይ ምዕራፍ 12 ቁጥር 50 ላይ። ምን ማለት ነው እንግዲህ? ይሄን በስለ ጌታችን ኢየሱስ ክርስቶስን ጥምቀት በመናስብበት ጊዜ የደህንነታችንን ታሪክ በሙሉ አቅፎ የያዘ ነው። ይሄ ደህንነታችን ደግሞ የተረጋገጠው በጥምቀቱ ብቻ ሳይሆን በመስቀሉ እና ሞቶ በመነሳቱ ጭምር ነው። ለዚህም ነው እንግዲህ ይሄንን ስናከብር ለኔና ለናንተ ዛሬ ምንድን ነው ብለን መጠየቅ እንችላለን። ጠቅለል አድርገን በምናይበት ጊዜ በጌታችን በኢየሱስ ክርስቶስ መጠመቅ የሥላሴ ምስጢር የተገለጸበት ነው። በማቴዎስ ወንጌል ላይ እንደምናነባው ልክ ጌታ ኢየሱስ እንደተጠመቀ በዮሐንስ እጅ በዮርዳኖስ ወንዝ እንደተጠመቀ በማቴዎስ ወንጌል ላይ እና በሉቃስም እንደምናገኘው ምን ይለን መሰላችሁ? መንፈስ ቅዱስ በርግብ አምሳል በሱ ላይ አረፈ ይላል። ወዲያውኑ ደግሞ የምወደው ልጄ ይህ ነው እርሱን ስሙት ይለናል። ስለዚህ የክርስቶስ መጠመቅ የሥላሴ ምስጢር የተገለጠበትና የምናምነውና የምንቀጥለው በመግቢያው ላይ እንዳልኩት የክርስቶስ ተልእኮ የቤተክርስቲያን ተልእኮ ተሳታፊዎች የሚያደርገን ምስጢረ ጥምቀት ከሆነ የእምነታችን መሰረት ነው ማለት ነው። በሥላሴ ምስጢር የማመናችን መሰረት ነው። በዚህም እንግዲህ የእምነታችን መሰረት ከሆነ ደግሞ እምነታችን እኛ ይህንን ስናከብር ለኔና ለናንተ ምንድን ነው? በመጀመሪያ ክርስቶስ እንድንመስለው እንጠየቃለን። ይሄ እንግዲህ በመጠመቃችን የክፉ ስራችንን ኃጢአታችንን በሙሉ እንደሚደመሰስ በማመን አዲስ ህይወት ከክርስቶስ ጋር መጀመር፣ በአዲስ ህይወት ከክርስቶስ ጋር መኖር ነው። የሱ ህይወት ተካፋዮች መሆን ነው። የሱ ምስክሮች መሆን ነው። የእምነት ምስክሮች በመሆንበት ጊዜ ደግሞ እምነት በመሰረቱ በጥናት የሚገኝ ነገር አይደለም። የእግዚአብሔር ስጦታ ነው። ቃሉን ከመስማት የሚመነጭም ነው። እንደምናውቀው በሮሜ 10 ላይ እንደተገለጸው ቃሉን ከመስማት የሚመነጭም ነው። ይህ ከሆነ ዘንዳ ጥምቀታችንን ስናስብ አንደኛ እንደ እግዚአብሔር ልጆች ለመኖር እንገደዳለን እና እንጠየቃለን። ሁለተኛ የእግዚአብሔር ልጆች መሆናችንን ደግሞ በቃል ብቻ ሳይሆን በተግባር እንድንገልጽ እንጠየቃለን። ይህ የተግባር ደግሞ የፍቅር አገልግሎት የሚጠይቅ። ስለዚህም መጠመቃችን የእግዚአብሔር ልጆች፣ የቤተ ክርስቲያን አባል፣ የክርስቶስ ተልእኮ ተካፋዮች ካደረገን በሱ መሰረት እንድንኖር ይህንን ምስጢረ ጥምቀትን ስናከብር በዚህ መንፈስ እንድናከብር ያስፈልገናል። ይህንን ስናደርግ እንግዲህ ወደ ተግባር የሚለወጡ ነገሮች አሉ። እምነት ይለናል ያዕቆብ በስራ ካልተገለጸ ይህ ሞተ ነው፣ ፍሬ አልባ ነው። ይህንን ስናከብር ስለዚህ ምን እናደርግ ዛሬ? እርግጥ መጠመቃችንን በጥሩ መልኩ ማክበር ይገባናል። ለምን? ወደ ሌሎች ምስጢራት በር የከፈተልን ምስጢረ ጥምቀት ስለሆነ እኛም ይህንን በዓል ስናከብር አንደኛ የእኛ ሕይወት ምን ይመስላል ብለን መጠየቅ አለብን። የክርስቶስን ሕይወት ካልመሰለና በተግባር የሚለወጥ ካልሆነ ገና አሁንም በመጠመቃችን ላይ እያሰብን ወደ አዲስ ሕይወት ምክንያቱም እግዚአብሔር ሁሉ ጊዜ ይቀበለናልና ሁሉ ጊዜ አዲስ ፍጥረት ሆነን የእሱ ልጆች ሆነን ማየትን ይፈልጋልና ስንጠፋም የሚፈልገን አምላክ ስለሆነ ወደ እሱ ወደ ስራችንን ለመለወጥ የክርስትና ሕይወታችን ምስክሮች እንድንሆን ያስፈልገናል። በዚህ መልኩ እንግዲህ ስናከብረው ጥሩ ነው። ይሄ ባህላዊ አከባበሩ መልካም ሆኖ ራሳችንን እንደ ክርስቲያን ምክንያቱም በጥምቀት ነው ክርስቲያን የሚሆነው። ክርስቲያን ቤተሰብ ተወልጃለሁ ብቻውን አይበቃም። መጠመቃችን የቤተ ክርስቲያን አባል የሚያደርገንና በዚሁ መሰረት ሌሎችን በማሰብ የታመሙትን በመጠየቅ የታሰሩትንም በመጎብኘት ነው ካለን ለሌሎች በማካፈል ነው ልናከብረው የሚገባው። በዚህ መልኩ ካከበር ነው ይሄ በየአመቱ በጥር 11 የምናከብረው የጌታችን ኢየሱስ ክርስቶስ መጠመቅ በሕይወታችን እውን ይሆናል። የኛ ክርስትና ምስክርነትም ይጸናል ማለት ነው። በዚህ ላይ በመመርኮዝ ነው እንግዲህ ጠቅለል ባለ መልኩ ስለ ጥምቀት ስናስብ እና ስናከብር መግለጽም ወደው እንግዲህ ይሄ በቤተክርስቲያናችን አከባበርን በመናይበት ጊዜ በቤተክርስቲያናችን ደግሞ ይሄ በቅዳሴ ስነ ስርዓት የሚከናወን ነው። የጥምቀት ውሃ ቡራኬ ይደረጋል። በጋራ ተሰብስበው በሚያከብሩበት የጥምቀት ውሃ ቡራኬ ከተደረገ በኋላ በእያንዳንዳቸው ላይ ይረጫል። ይሄ ምን ማለት ነው? እንግዲህ መጠመቃቸውን የመንጻት ስነ ስርዓት መሆኑን ይገልጽልናል ማለት ነው። የምንነጻው ከኃጢአት ነው። የምንኖረው እንደ አዲስ ፍጥረት የክርስቶስ የሐዋርያ ጳውሎስ እንዳለን ማንም ከክርስቶስ ጋር ቢተባበር አዲስ ፍጥረት ነው። እኛ በጥምቀታችን ከክርስቶስ ጋር ሞተናል፣ በመነሳቱ ከክርስቶስ ጋር ተነስተናል። ይሄ እንግዲህ ትልቅ መሰረታዊ የእምነታችን አምድ ነው ብለን መውሰድ እንችላለን። ስለዚህም ይሄንን በመናከብርበት ጊዜ መጀመሪያ እንግዲህ የቅዳሴ ስነ ስርዓት አለ። በቅዳሴ ስነ ስርዓቱ የእግዚአብሔር ቃል ማዕከል ነው። ሁሉ ጊዜ የመታደስ የንስሐ ወቅት ማዕከል ነው። በዚያም እንግዲህ ክርስቲያኖች በተለይም የሰበካው ጳጳስ በሚገኙበት ወይንም የደብሩ ኃላፊ ቆሞሱ በሚገኙበት በጋራ ተሰብስበው በጸሎት መንፈስ ሆነው የእግዚአብሔርን ቃል የሚሰሙበት ስጋው ደሙን የሚካፈሉበት እና ጥምቀታቸውን በማሰብ በተባረከው በጸበል ውሃ የሚረጩበት ስነ ስርዓት ተደርጎ የሚከናወን ነው። በዚህም እንግዲህ ሁሉ ጊዜ ከተልእኮ ጋር የተያያዘ ነው። ተልእኮው ምንድን ነው? ጌታችን ኢየሱስ ክርስቶስ እንደተጠመቀ ወደ የእግዚአብሔር መንግስት የእግዚአብሔር አብ መንግስት አዋጅ ነው የወጣው። ስለዚህ ይህንን ስናከብር መጀመሪያ ተልእኳችንን እናስባለን። ምንድን ነው የእኛ ተልእኮ? የፍቅር መሳሪያ መሆንን ነው። የሰላም መሳሪያ መሆንን ነው። የዚህ መልእክት አድራሽ መሆንን ነው። በሁለተኛ ደረጃ ደግሞ ጥምቀታችን ሁሉ ጊዜ የእግዚአብሔር ልጆች መሆናችንን የሚገልጽ ነው። እሱንም እያሰብን ነው የምናከብረው። በዚህ መልኩ በቡራኬው በጸበል ቡራኬ ተረጭተን እያንዳንዳችን ወደ ቤታችን ወደ ቤተሰቦቻችን ወደ ህብረተሰቡ በምንቀላቀልበት ጊዜ የዚሁ ጸበል የዚሁ የጥምቀታችን ተልእኮ ተካፋይ መሆናችንን አረጋግጠን በዚህ መልኩ ነው የምናከብረው። ግን አሁን በመጨረሻ ላይ ደግሞ ማስተላልፈው ነገር ቢኖረኝ በመሰረቱ ስለ ሰላም ጉዳይ ነው። አሁን በየአደባባዩ በጥምቀት ከተራው ጀምሮ ሁሉም ታቦት በየስፍራው በአገሪቱ ባሉት የኦርቶዶክስ ቤተክርስቲያን ወይም የካቶሊክ ሁሉም በጋራ ወጥተው ታቦታቸውን ወጥተው ያነግሳል። ይሄንን የምናደርገው ሰላም ስላለን። ሰላም ባይኖር ኖሮ ሁላችንም በጭንቀት ምክንያቱም በዚሁ በቅርቡ በጎረቤት ሀገሮችም ማየት የምንችለው ሁኔታ አለ። ስለዚህ በዚህ ምንድን ነው ማስተላለፍ የምፈልገው የጌታችን የመድኃኒታችን ኢየሱስ ክርስቶስን መጠመቅ ስናከብር እያንዳንዳችን የሰላም መሳሪያ እንድንሆን፣ የፍቅር አብሳሪዎች እንድንሆን። ጥምቀት ክፋትን የሚያጠፋ ነው፣ ኃጢአትን የሚያስወግድ ነው። ስለዚህ በአዲስ ፍጥረት ሆነን ከክርስቶስ ጋር በመተባበር የሰላም መሳሪያዎች እንድንሆን ስለዚህም ስለ ሰላም የአብሳሪዎች የምንሆነው እያንዳንዳችን ሰላምን በልባችን ውስጥ እናነግስ ነው። የምናነግሰው ደግሞ የተቀበልነው ጌታ ኢየሱስን ነው። የምናመልከው ጌታ ኢየሱስን ነው። ስለዚህም እኛ እንደ ክርስቲያኖች ይሄን ደግሞ በሚያስገርም ሁኔታ በዚህ ሳምንት የክርስቲያኖች አንድነት የጸሎት ጊዜ ነው በካቶሊክ ቤተክርስቲያን በዓለም አቀፍ ደረጃ። ስለዚህ ስለ ሰላም፣ ስለ አንድነት፣ ስለ ህብረት፣ ስለ መከባበር ጸሎት እንድናደርግ ነው። ከጸሎትም ባሻገር በተግባር እንድንለውጠው እግዚአብሔር ራሱ የኛን ኃጢአት ተሸክሞ በዮርዳኖስ የተጠመቀና በመስቀል ላይም ሞቶ ያዳነን ጌታ ኢየሱስ በረከቱን ለሁላችን ይስጥ። አሜን።
ክቡራትና ክቡራን አድማጮቻችን እንደገና እንኳን ለብርሃነ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰላም አደረሳችሁ። አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ ይትባረክ ኢየሱስ ክርስቶስ ላውዴቱር ኢየሱስ ክርስቶስ።